ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን የኮሚኒኬሽን ጽሕፈት ቤት ኃላፊው አቶ ከፍ ያለው ደበሽ የተናገሩትን እናስቀድም።
በሰቆጣ ወረዳ ስር የሚገኝ አካባቢ ነው። በዛ ስር በከባድ መሳሪያ አንድ ቤት ላይ ሰዎችን ሴቶችና ህጻናት ናቸው አስሩም በከባድ መሳሪያ ጨፍጭፈዋቸዋል። ከአስሩ ውስጥ ሶስቱ ተፈናቃዮች ናቸው። ሰዎቹ ጋር ተጠግተው አብረው የኖሩ ናቸው። አንድ ላይ ሆነው እየተጫወቱ ያውቁ ባሉበት ቦታ ነው።
ቀደም ብዬ እንደጠቆምኩት በአማራ ክልል በዋግ ህምራ ብሔረሰብ አስተዳደር ዞን የኮሚኒኬሽን ጽሕፈት ቤት ኃላፊው አቶ ከፍ ያለው ደበሽ የተናገሩትን ነበር የሰማችሁት። በአካባቢው ስላለው ግጭት ወይም የሚካሄደውን ጦርነት አስመልክቶ የተናገሩት ነው። ህወሓት በበኩሉ ንጹሐን ዜጎችን ኢላማ እንደማያደርግ ማስታወቁ ይታወሳል። ዝርዝሩ በመጽሔት ክፍለ ጊዜ ይሰማል። ማክሰኞ ጳጉሜ 1 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤልያስ አስማረ ነው። የዕለቱ ዜና አቅራቢ ደረጀ ደስታ ከተቀሩት ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በመንግስትና በትግራይ አማጽያን ኃይሎች መካከል ዳግም ያገረሸው ግጭት የሚቆምበትን መንገድ ለማፈላለግ የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ዛሬ ማክሰኞ ኢትዮጵያ ውስጥ መገኘታቸውን አጃንስ ፍራንስ ፕሬስ ኤኤፍፒ ዘገበ። ዩናይትድ ስቴትስ ባለፈው ሳምንት መገባደጃ ልዩ መልእክተኛዋን ወደ ኢትዮጵያ የላከችው ሁለት ዓመት ለሰብአዊ ቀውስ ማብቂያ ተስፋ ተጥሎበት የነበረውን ለወራት የቆየው የተኩስ አቁም ፈርሶ ውጊያው ማገርሸቱን ተከትሎ ነው። የተባበሩት መንግስታት የአፍሪካ ቀንድ ልዩ መልእክተኛ ሃና ሰርዋ ቴቴ ከዩናይትድ ስቴትስ ልዩ መልእክተኛ ጋር ዛሬ በአዲስ አበባ መነጋገራቸውን፣ ነገር ግን ቀጣይ የጋራ ተልዕኮ እቅድ የለም ሲል የመንግስታቱን ድርጅት ቃል አቀባይ ዋቢ አድርጎ ኤኤፍፒ ዘግቧል። ልዩ መልእክተኛው በኢትዮጵያ እያደረጉ ያሉትን የሥራ ጉብኝት ዝርዝር አስመልክቶ ከጠቅላይ ሚኒስትር አብይ አህመድ መንግስትም ሆነ ከዩናይትድ ስቴትስ ባለሥልጣናት የተሰጠ ዝርዝር መረጃ ያለመገኘቱንም የኤፍፒ ዘገባ አመልክቷል። አድማጮች፣ የዚህን ዝርዝር በመጽሔት ክፍለ ጊዜ እንመለስበታለን። የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ኃላፊ አቶ ኃይሉ ከበደ በፌዴራሉ መንግስት በአሸባሪነት ከተፈረጀው ህወሓት ጋር ምስጢራዊ ግንኙነት በመፍጠር ወንጀል ተጠርጥረው በዛሬው ዕለት ፍርድ ቤት ቀረቡ። ፖሊስ አቶ ኃይሉ ከበደ በተጠረጠሩበት ወንጀል ዙሪያ የምርመራ ስራውን በሰውና በሰነድ ማስረጃ ለማጣራት እንዲችል የ14 ቀን የጊዜ ቀጠሮ እንዲሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎትን ጠይቋል። የተጠርጣሪው ጠበቃ በበኩላቸው በተጠርጣሪው አያያዝ ዙሪያ ማብራሪያ እንዲሰጣቸው ፍርድ ቤቱን ጠይቀዋል። ፖሊስ የጠየቀውን የ14 ቀን ቀጠሮ በመቃወም ተጠርጣሪው ዋስትና እንዲፈቀድላቸው ተከራክረዋል። ፍርድ ቤቱ ደግሞ መቃወሚያውን ውድቅ በማድረግ ፖሊስ የጠየቀውን የ14 ቀን ምርመራ ጊዜ በመፍቀድ ለመስከረም 5 ቀን 2014 ዓ.ም ቀጠሮ ሰጥቷል። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል።
የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ኃላፊ አቶ ኃይሉ ከበደ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። የፌዴራል ፖሊስ ፖለቲከኛውን በሽብር ፈጠራ ወንጀል እንደጠረጠራቸውም ገልጿል። አቶ ኃይሉ ከበደና ከእሳቸው ጋር የተያዙት ኮሎኔል ኪዳነ ገብረ እግዚአብሔር በአሸባሪነት ከተፈረጀው ህወሓት ጋር ግንኙነት በመፍጠር ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ እንደተንቀሳቀሱ ፖሊስ በጽሑፍ አስረድቷል። አሁን እየተደረገ ያለውን ጦርነት በመንግስት ሆን ተብሎ የተጀመረ በማስመሰል በሀገሪቱ ውስጥ ሰላምና መረጋጋት እንዳይኖር፣ ንጹሐን ዜጎች እንዲገደሉ፣ ከቀያቸው እንዲፈናቀሉ፣ ንብረታቸው እንዲዘረፍ እንዲሁም ህዝብ በመንግስት ላይ እምነት እንዳይኖረው በማድረግ ወንጀል እንደጠረጠራቸውም አመልክቷል። የምርመራ ስራውን በሰውና በሰነድ ማስረጃ ለማጣራትም የ14 ቀን የቀጠሮ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተከሳሽ ጠበቃ አቶ ሀፍቶም ከሰተ በበኩላቸው አቶ ኃይሉን በወንጀል ለመጠርጠር የሚያበቃ በቂ ምክንያት ስላልቀረበ ተጨማሪ ቀን መጠየቅ የለበትም በማለት ተቃውመዋል። በአያያዛቸው ዙሪያም ፍርድ ቤቱን ማብራሪያ ጠይቋል።
አቶ ኃይሉ ነሐሴ 23 ቀን 2014 ዓ.ም ባልታወቁ ሰዎች ተወስደው እስከ ነሐሴ 28 የት እንደቆዩ አይታወቅም። ስለዚህ ማንና በምን አግባብ እንደያዛቸው ፍርድ ቤቱ ያጣራልን ብለናል። በሌላ በኩል ደግሞ ከነሐሴ 28 ከቅዳሜ ቀንም ጀምሮ ዛሬ በአራተኛው ቀናቸው ነው ፍርድ ቤት የቀረቡት። ከ48 ሰዓት በላይ ሆነዋቸዋል። ስለዚህ ይሄም ለምን እንደተደረገ ሊጣራልን ፍርድ ቤቱን ጠይቀናል። በሌላ በኩል ደግሞ እየተጠየቀ ያለው የጊዜ ቀጠሮ መጠየቂያ ምክንያት እነሱን በዚህ በሚባለው ወንጀል ለመጠርጠር በቂ ምክንያት የለም፣ ማስረጃ የለም፣ መነሻም ይሆን ምስክርም የለም፣ ምርመራ መዝገብም አልተደራጀም። ስለዚህ በዚህ መነሻ ምክንያት በሌለበት ህገ መንግስቱ ሰው ለመያዝ አስሮ ለማቆየት ትክክል አይደለም። ስለዚህ ዋስትና ሊፈቀድላቸው ይገባል። የሚፈቅድም ከሆነ ፍርድ ቤቱ የምርመራ መዝገብ ካለ አይቶ ነው ያንን ማድረግ ያለባቸው በሚል ነው የተከራከርነው።
የፖሊስንና የተጠርጣሪ ጠበቃን አስተያየት ያዳመጠው ፍርድ ቤቱም ፌዴራል ፖሊስ አቶ ኃይሉን ከማን እንደተረከባቸው እስከ ነሐሴ 28 ድረስ በነበሩት 5 ቀናት በማን እጅ እንደቆዩና አያያዛቸው ምን ይመስል እንደነበረ የሚጠይቅ አቤቱታ በጽሑፍ ይቅረብ ብሏል። ፖሊስ የምርመራ መዝገብ ማደራጀት ያልቻለው ቅዳሜና እሁድ ስለነበረ እንደሆነ በመግለጽ ከነሐሴ 28 2014 ጀምሮ ፖሊስ የጠየቀውን የ14 ቀን ተጨማሪ ጊዜ በመፍቀድ ለመስከረም 5 ቀን 2015 ዓ.ም ቀጠሮ ሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ደቡብ ሶማሊያ ረሃብና ቸነፈር ጠርዝ ላይ ናት ሲሉ አካባቢውን የጎበኙ አንድ የተባበሩት መንግስታት ድርጅት ባለስልጣን አስታወቁ። መሐመድ ሼክ ኑር ከመቋዲሾ የላከውን አጭር ዘገባ እንግዱ ወልዴ ያቀርበዋል።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የአስቸኳይ እርዳታ አስተባባሪ ኃላፊ የሆኑት ማርቲን ግሪፊትስ እንዳስጠነቀቁት ከአርባ ዓመታት በኋላ የተከሰተው አስከፊ ድርቅ ሶማሊያን ረሃብ ጠርዝ ላይ አስቀምጧታል። ባለፈው ሳምንት የድርቁን ሁኔታ ለመገምገምና ከተጎጂዎች ጋር ለመነጋገር ሶማሊያ የነበሩት ኃላፊው በሰጡት ጋዜጣዊ መግለጫ ላይ እንዳሉት በደቡብ ሶማሊያ ውስጥ በዓመቱ መጨረሻ ረሃብ ሊከሰት እንደሚችል ተጨባጭ ማሳያዎች አሉ ብለዋል። ኃላፊው ከፍተኛ የድርቅ ተጎጂዎች የሚገኙበትን ሞቃዲሾን እንዲሁም በደቡብ ከሚገኙ ከተሞች አንዷ የሆነችውንና ረሃብ የተገረጠባቸው በርካቶች የሚገኙባትን ባይዶዋን ጎብኝተዋል። በባይደዋ ቆይታቸው የሀገር ውስጥ ተፈናቃዮች የሚገኙበትን ካምፕ እንዲሁም በተመጣጠነ ምግብ እጥረት የሚሰቃዩ ሕፃናት የሚገኙበትን ሆስፒታል የጎበኙ ሲሆን በተመለከቱት ነገር መደንገጣቸውን ተናግረዋል።
ከፍተኛ ቁጥር ያላቸው ሶማሊያውያን እያሳለፉ ያለውን መከራና ስቃይ ስመለከት በጣም ደንግጫለሁ። የረሃብና ቸነፈር አደጋ ከደጃፍ ቆሟል። የመጨረሻውን ማስጠንቀቂያ እናስተላልፋለን።
ግሪፊትስ ማስጠንቀቂያቸውን በመቀጠልም የመከላከል እርምጃ በወቅቱ ካልተወሰደ ባይደዋና በአቅራቢያዋ የምትገኘው በረሃ ካባ የረሃቡ ማዕከል ይሆናሉ ብለዋል።
ዛሬ የወጣው የሶማሊያ የምግብ ዋስትናና የተመጣጠነ ምግብ ጥናት እንደሚያመለክተው በመጪው ህዳርና ታህሳስ ወር በማዕከላዊ ደቡብ ባህረ ሰላጤ ክልል የቸነፈር አደጋ እንደሚጠብቅ ተጨባጭ ማስረጃዎች አሉ። እየመጣ ያለው የረሃብ አደጋ ከ10 ዓመታት በፊት ከተከሰተው ጋር ተመሳሳይ ነው።
በእንደ አውሮፓውያን አቆጣጠር 2011 የተከሰተው ረሃብ የ260 ሺህ ሶማሊያውያንን ህይወት ቀጥፏል። ከዚህም ግማሹ ህጻናት ናቸው። በሶማሊያ ባህረ ሰላጤው ክልል ያለው ሁኔታ ረሃብ ተብሎ ሊጠራ ትንሽ የቀረው ነው። በሺህ የሚቆጠሩ ከረሃብ ጋር ተፋጠዋል። የተባበሩት መንግስታትና የሶማሊያ መንግስት እንደሚገልጹት 7.8 ሚሊዮን ሰዎች የሰብአዊ እርዳታ የግድ ያስፈልጋቸዋል። የሩሲያ ዩክሬንን መውረር የሰብአዊ ስራዎች ወደዛ እንዲያተኩሩ በማድረጉ በሶማሊያ ያለው ሁኔታ እንዲባባስ አስተዋጽኦ አድርጓል። በከፍተኛ የምግብ እጥረትና የዋጋ መናር የተመታቸው ሶማሊያ ከጦርነቱ በፊት 90% የሚሆነውን ስንዴ የምታስመጣው ከሩሲያና ከዩክሬን ነበር።
በቡርኪና ፋሶ ሰሜናዊ ግዛት ውስጥ ትናንት ሰኞ በተቀበረ ፈንጂ ላይ በወጣ ተሽከርካሪ በደረሰ ፍንዳታ 35 ሰዎች ሲሞቱ 37 ደግሞ መቅሰላቸውን የአገሪቱ ጊዜያዊ መንግስት አስታወቀ። ተሽከርካሪው ወደ ኡጋዱጉ በአጀብ ያመሩ ከነበሩ ተሽከርካሪዎች መካከል አንዱ መሆኑ ተገልጿል። የፈንጂው አደጋ የደረሰው የእስላማዊ ታጣቂዎች ጥቃት እያየለ በመጣበት ዲጅቦና ቧሩዛኛ በተባሉ ከተሞች መካከል በሚገኝ ስፍራ መሆኑም ተመልክቷል። ባለፉት 10 ዓመታት በምዕራብ አፍሪካ ከአልቃይዳ እና እስላማዊ መንግስት ጋር በተሳሰሩ ቡድኖች የሚደርሰው ጥቃት እያየለ መምጣቱን የሮይተርስ ዘገባ ጨምሮ አመልክቷል። በቡርኪና ፋሶ ከአስር ሰዎች አንዱ በግጭት በምግብ ዋስትና እጦት የተነሳ አካባቢውን ለቆ የተፈናቀለ መሆኑ በዘገባው ተገልጿል። የቡርኪና ፋሶ የቀድሞ ፕሬዝዳንት ራች ካቦሬ በወታደራዊ መፈንቅለ መንግስት ከተወገዱበት ከባለፈው ጥር ወዲህ በአገሪቱ ተስፋ መቁረጥ መንገሱ ተዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሩሲያ መከላከያ ሚኒስቴር ዩክሬን ውስጥ በማካሄድ ላይ ለሚገኘው ውጊያ በሚሊዮኖች የሚቆጠሩ ሮኬቶችንና የመድፍ ጥይቶችን ከሰሜን ኮሪያ ለመግዛት በሂደት ላይ መሆኑን በዩናይትድ ስቴትስ የመረጃ ተቋም ዝቅተኛ ደረጃ የተሰጠው አንድ አዲስ መረጃ አመልክቷል። ስማቸውን መግለጽ ያልፈለጉ አንድ የዩናይትድ ስቴትስ ባለስልጣን ሩሲያ ፊቷን ወደ ተገለለችው ሰሜን ኮሪያ ማዞሯ የሩሲያ ጦር በማዕቀቡና በመሳሪያ ቁጥጥር የተነሳ በዩክሬን ከፍተኛ የጦር መሳሪያ አቅርቦት ችግር እየገጠመ መሆኑን ያሳያል ማለታቸውን አሶሲየትድ ፕሬስ ዘግቧል። የዩናይትድ ስቴትስ የደህንነት ባለስልጣናት ሩሲያ ተጨማሪ ጦር መሳሪያዎችን ከሰሜን ኮሪያ ትፈልጋለች ብለው እንደሚያምኑም ዘገባው አመልክቷል። ይሁን እንጂ የመሳሪያዎቹ መጠን ምን ያህል ሊሆን እንደሚችል ባለስልጣናቱ አልገለጹም። መረጃዎቹ የተገኙት የባይደን አስተዳደር በቅርቡ የሩሲያ ጦር በዩክሬን ለሚያካሄደው ጦርነት ኢራን ስሪት የሆኑ ድሮኖችን ባለፈው ነሐሴ መረከቡን ካረጋገጡ በኋላ መሆኑም ተነግረዋል። ዋይት ሀውስ ባለፈው ሳምንት ባወጣው መግለጫ ሩሲያ ከቴህራን የወሰደቻቸው ድሮኖች የቴክኒክ እክል የገጠማቸው መሆኑን አመልክቷል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዋይት ሀውስ ቤተ መንግስት የግድግዳ ወለል ከቀድሞ ፕሬዝደንቶች ተርታ ለታሪክ የሚቀመጠውን የፎቶግራፍ ምስላቸውን ንድፍ በመግለጥ ይፋ የሚያደርጉትን የቀድሞ ፕሬዝደንት ባራክ ኦባማና ባለቤታቸው ሚሼል ኦባማን ተቀብለው እንደሚያስተናግዱ አስታወቁ። ከቅርብ ጊዜ ወዲህ ባለው ልማድ የአሁኑ ፕሬዝደንቶች ፎቶግራፎቻቸውን የቤተ መንግስቱ ክምችት አካል አድርገው የሚያኖሩትን ከነሱ ቀድሞ የነበሩትን ፕሬዝዳንቶች ማስተናገዳቸው የተለመደ መሆኑን አሶሲየትድ ፕሬስ ዘግቧል። ፕሬዚደንት ባይደን በፊት የነበሩት የቀድሞ ፕሬዚደንት ዶናልድ ትራምፕ ይህን ልማድ በራሳቸው አስተዳደር ዘመን አልተከተሉም። በዚህ የተነሳ ባይደን በምክትል ፕሬዚደንት ያገለገሏቸውን ፕሬዚደንት ኦባማንና ባለቤታቸውን የፎቶግራፍ ንድፍ የማኖር ስነ ስርዓት እንዲያካሂዱ መደረጋቸው ተመልክተዋል። የዋይት ሀውስ ቤተ መንግስት የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ከሆኑት ጆርጅ ዋሽንግተን ጀምሮ ያሉትን ፕሬዚደንቶችና ቀዳማዊ እመቤቶች ፎቶግራፎችን በቅደም ተከተላቸው ደርድሮ ማስቀመጡ የተለመደ መሆኑ ተነግረዋል። ፕሬዚደንቶቹና ቀዳማዊ እመቤቶቹ ምስላቸውን በስዕል ቀርጾ የሚያስቀር የራሳቸው አርቲስት የሚመርጡ መሆኑም ተመልክተዋል። ሊዝ ትረስ ከዛሬ ጀምሮ የእንግሊዝ ጠቅላይ ሚኒስትር ሆነዋል። የ47 ዓመቷ ትረስ እንግሊዝን በመምራት ሶስተኛዋ ሴት ጠቅላይ ሚኒስትር ሲሆኑ በስድስት ዓመት ውስጥ ደግሞ አራተኛው ጠቅላይ ሚኒስትር ሆነዋል። የቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰንን የተኩት ትረስ ከባድ የኢኮኖሚና እየናረ የመጣው የኃይል አገልግሎት ዋጋ እንደሚጠብቃቸው ተመልክተዋል። ትረስ የወግ አጥባቂው ፓርቲያቸው መሪና ጠቅላይ ሚኒስትር ሆነው በፓርቲያቸው መመረጣቸውን ትናንት መዘገባችን ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ጳጉሜ 1 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ መሐንዲሱ ሻ ቻንግ፣ የምስል ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየናት፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን ደግሞ አባየሁ ገበያው፣ በቀጥታ የስርጭታችን ምስልና ድምፅ አቀናባሪው ዙቤር ጤብ ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922ና 25 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ መጽሔቱ ክፍለ ጊዜ እናልፋለን። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን ሰቆጣ ወረዳ ልዩ ስሙ ወለህ ማርያም በተባለ ቀበሌ የአንድ ቤተሰብ አባላት የሆኑ 10 ንጹሐን ዜጎችን ከህወሓት በተኮሰ በተባለ ከባድ መሳሪያ መገደላቸውን የዞኑ አስተዳደርና የሟቾች ቤተሰቦች ተናገሩ። ከሟቾቹ መካከል በቅርቡ የተዳረች ሙሽራ እንደምትገኝበት የዞኑ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ከፍ ያለው ደበሽ ተናግረዋል። ከነኚህ ቤተሰብ አባላት በተጨማሪ ሁለት ወጣቶች በህወሓት ታጣቂዎች መገደላቸውን በመግለጽም ወንጅለዋል። ከህወሓት በኩል በዚህ አዲስ ጥቃት ዙሪያ የተሰማ ቀጥተኛ ምላሽ ባይኖርም ቀደም ሲል የተሰነዘሩ መሰል ወንጀላዎችን ንጹሐንን ኢላማ እንደማያደርግ በመግለጽ አስተባብሏል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ትላንት ለጋዜጠኞች በሰጡት ማብራሪያ ተዋጊዎቻቸው ህዝብን ኢላማ እንደማያደርጉና የተማረኩ ታጣቂዎችን ሳይቀር በተገቢው መንገድ እንይዛለን ብለዋል። አስቴር ምስጋናው ተከታዩን አጠናቅራለች።
ከዋግምራ ዞን ያነጋገርኳቸው ስማቸው እንዲገለጽ ያልፈቀዱ ወይዘሮ በሰቆጣ ከተማ ዙሪያ የምትገኘው የወልህ ማርያም ቀበሌ ነዋሪ ናቸው። የህወሓት ታጣቂዎች ቀበሌዋን በተቆጣጠሩ ዕለት ማለትም በእርሳቸው አገላለጽ የባለ እግዚአብሔር ዕለት እህታቸው ከነ ቤተሰቦቻቸው መገደላቸውን ይናገራሉ። ሁሉም ነዋሪ በሩን ዘግቶ በፍርሃት ውስጥ ነበርን የሚሉት የሟች እህት የቶክስ ድምጽ ጋብ ማለቱን ተከትሎ ሲወጡ የእህታቸውንና የልጆቻቸውን አስከሬን መመልከታቸው ይናገራሉ።
የባለ እግዚአብሔር ቀን 6 ሰዓት ግድም ነው ጥቃት የተፈጸመው። ውስጥ ነበርን ተዘግተን እንጂ እዛው ነበርኩኝ። ያው ጎረቤቷ ነኝ፣ እዛው ነኝ። መጥተው ተፈናቃዮች ነበሩ፣ ያው እነሱ ጋር የተጠጉ ያው እዛ ገብቶ ሲጠዩ እነሱ ሲንጫጩ፣ እኛ ደግሞ ያው እየተተኮሱ ስለነበረ ፈርተን ትንሽ ረፍት ሲሰጥ ወጥተን ስናይ እንዳለ ቤቱ ዝም ብሎ ሬሳ በሬሳ ነው። ወዲያ ወጥተን ተጫጭተን ሰውም ደረሰ፣ ወታደሩም ተረዳዳን፣ ቀረጡም ተረዳዱን። ወዲያ ሰው ደረሰልን እየቀዘቀዘ ሲመጣ ሬሳውን አውጥተው እንትን አረጉት። ሚሻይል የተቀበሩ 10 ሬሳ ነው የሚል ሙሽራይቱ አሁን ጥር መጨረሻ ነው ያገባች፣ ቆርባ ነው ያገባች። አሁን እናቷ ጋር ነው የነበረች።
የዋግምራ ዞን የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ከፍ ያለው ደባሽ ለአሜሪካ ድምጽ በሰጡት ቃል የህወሓት ታጣቂዎች በዞኑ ዋና ከተማ ሰቆጣ ዙሪያ የምትገኘውን ወለህ ማርያም የተባለችውን ቀበሌ ነሐሴ 29 ቀን 2014 በተቆጣጠሩበት ወቅት በተኮሱት ከባድ መሳሪያ 10 የአንድ ቤተሰብ አባላትን መግደላቸውን አረጋግጠዋል።
በሰቆጣ ወረዳ ስር የሚገኝ አካባቢ ነው። በዛ ስር በከባድ መሳሪያ አንድ ቤት ላይ 10 ንጹሐን ሰዎችን ሴቶችና ህጻናት ናቸው። 10ሩም በከባድ መሳሪያ ጨፍጭፈዋቸዋል። ከ10 ውስጥ 3ቱ ተፈናቃዮች ናቸው። ሰዎቹ ጋር ተጠግተው አብሮ የኖሩ ናቸው። አንድ ላይ ሆነው እየተጫወቱ ያውጉ ባሉበት ቦታ ነው እነሱ በከባድ መሳሪያ ወሮ ሰዎቹ ህይወታቸው እንዲጠፋ የተደረገው እና በአንድ ቤት 10 አስከሬን ነው የወጣው።
ከአስሩ ውስጥ እንግዲህ 3ቱ ሌላ ቦታ ተፈናቅለው የመጡ ነበር ብለውኛል። ከየት ነበር የመጡት እነዚህ ተፈናቃዮች?
እነኚህ ተፈናቃዮች የመጡት ከተፈናቃይ ካምፕ ወደ እንግዲህ እንደምታውቂው ከ90,000 በላይ ተፈናቃይ ነው ዋግ ላይ የሚገኘው የሚባል መጠለያ አካባቢ ነው የነበሩት እና እነዛ ተፈናቃዮች ደግሞ ከዛ ከካምፕ ወጥተው ተጠጉ ናቸው። በዛ ላይ ባሉበት ነው ከባድ መሳሪያ ወርሮ ሰዎቹ እንዲመቱ የተደረጉት። ቤቱም እንዳልነበረ ሆኗል። ቤቱ ቆርቆሮ ቤት ነው፣ 2 ክፍል ቤት፣ እሱንም አመድ አድርገውታል።
አቶ ከፍ ያለው አክለውም ታጣቂዎቹ በሌሎች ንጹሐን ዜጎች ላይ ጥቃት መፈጸማቸውንም ይናገራሉ።
አሁን ሰሞኑን ለመቆጣጠር ብለው በነበረው ውጊያ ነው እንግዲህ እንደነገርኩሽ የሰላም አማራጮች እየተፈለጉ የሰላም አማራጭን እየፈለግን ስለሆነ ቀጥታ ወደ ጦርነት አልገባንም። ነገር ግን ጉዳዩ እየገፋ ሲመጣ ራስን ከመከላከል የሚደረግ ጥረት ነበር። በዛን ሰዓት ወለህ የሚባለውን አካባቢ እነሱ ተቆጣጥረውት ነበር። በአንድ ቀን ቆይታቸው የነበረው በአንድ ቀን ቆይታ አንዲት አካባቢ አንዲት ቤት ብቻ ያለውን መረጃ ነው የምነግርሽ። በየቦታው ወጣቶችን አፋቸውን ክፈቱ እያሉ አፋቸው ላይ በጥይት እየመቱ ብዙ ወጣቶች እንደሞቱ እዛ አካባቢ የነበሩ ሰዎች ወደ ላይ ተገኝቼ ያናገርኳቸው ሰዎች ነግረውኛል።
የአንድ ቤተሰብ አባላት የሆኑ 10 ሰዎች በከባድ መሳሪያ ጥቃት መገደላቸው የተገለጸው የሰሜን ኢትዮጵያው ጦርነት ተፋላሚዎች ሁሉ ለንጹሐን ዜጎች ሕይወት ጥበቃና ጥንቃቄ እንዲያደርጉ ሀገር አቀፍና ዓለም አቀፍ ጥሪዎች እየቀረቡ ባሉበት ወቅት ነው። የኢትዮጵያ ሰብአዊ መብት ኮሚሽን ጦርነቱ እንደገና ከተቀሰቀሰ በኋላ ባወጣው መግለጫም ይህንኑ ጥሪ አስተጋብቷል። የፌዴራል መንግስትና ህወሓትን በንጹሐን ዜጎች ላይ ያነጣጠረ ጥቃት ይፈጸማል በሚል አንደኛው ሌላኛውን እየከሰሱ ይገኛሉ። ህወሓት ለምሳሌ በመቀሌ ከተማ ነሐሴ 22/2014 ዓ.ም በተካሄደው የአየር ድብደባ 4 ንጹሐን ዜጎች መገደላቸውን ገልጾ መንግስትን መወንጀሉ ይታወሳል። ንጹሐን ዜጎችን ኢላማ እንደማያደርግ የገለጸው የኢትዮጵያ መንግስት በበኩሉ ውንጀላውን ያስተባበለው ወዲያውኑ ነበር። ህወሓት በሰላማዊ ሰዎች ላይ ያነጣጠረ ያነጣጠረ የከባድ መሳሪያ ድብደባ እንደሚያካሂድና ሌሎች ግድያዎችንም እንደሚፈጽም የሚገልጸው የኢትዮጵያ መንግስት ተደጋጋሚ ወንጀላዎችን መሰንዘሩም ይታወቃል። ሰሞኑን በዋግምራው የተገደሉ ንጹሃን ዜጎች ቤተሰቦችም ለጥቃቱ ተጠያቂ ያደረጉት ህወሓትን ነው።
ያው ጁንታው ነው ግብቶ የነበረ ጁንታው ነው የነበረኛ እንዳንወጣን ወጣን በየቤቱ መዝጊያውን እየበረገዱ እየገቡ ነው ያው እያስፈራሩን እንትን እያሉ ነው ያጨረ።
ከዚህ በፊት የቀረቡበትን መሰል ወንጀላዎች ያስተባበለው ህወሓት የዋግምራውን ጥቃት ፈጽሟል ስለመባሉ የሰጠው ቀጥተኛ ምላሽ የለም። ትላንት ለጋዜጠኞች ማብራሪያ የሰጡት የህወሓት ቃል አቀባይ ጌታቸው ረዳ ታጣቂዎቻቸው ሰላማዊ ህዝብን ኢላማ እንደማያደርጉ ነበር የተናገሩት።
ይሄ ሰራዊት የትግራይ ነው የሚመስል ሰራዊት ነው ማለት ሌላ ነገር አለ። የትግራይን ቫሊዩስ የትግራይ እሴቶች የወረሰ ሰራዊት ነው ማለት ነው። ዋግ ሲገባ የእጁ ሲገባ አማራን የመንበርከክ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት ነው።
የአፋር ብሔራዊ ክልላዊ መንግስትም እንደዚሁ ከህወሓት ተተኮሰ በተባለ የከባድ መሳሪያ ጥቃት ሰላማዊ ሰዎች መገደላቸውን መግለጹ ይታወሳል። በያሉ ከተማ ላይ በተተኮሰ ከባድ መሳሪያ 3 ህጻናት ሲገደሉ የቆሰሉ ሰዎች ደግሞ በዱብቲ ሆስፒታል ሕክምና እየተከታተሉ መሆኑን ነው የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር አህመድ ሁሴን ለአሜሪካ ድምጽ የገለጹት። እንደገና የተቀሰቀሰውን ጦርነት ተከትሎ ከ200,000 በላይ ሰዎች መፈናቀላቸውንም ጠቅሰዋል። ሁለቱም ተፋላሚ ወገኖች ጦርነት አቁመው ወደ ድርድር እንዲመጡ የሚደረጉ ዓለም አቀፍ ጥሪዎችም ቀጥለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች፣ በተከታዩ ርዕስ ደግሞ አሁን እዚህ ስቱዲዮ ከገባን የደረሰን የዕለቱ አቢይ ርዕስ ነው፣ ወደ ኦሮሚያ ይወስደናል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ስር በሚገኘው አሙሩ ወረዳ ከነሐሴ 23 እስከ ነሐሴ 25 ቀን 2014 ዓ.ም ድረስ በታጣቂ ኃይሎች በተፈጸሙ ጥቃቶች ከ60 በላይ ሰዎች መገደላቸውንና ከ20 ሺህ በላይ የሚሆኑ ነዋሪዎች ደግሞ መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በአካባቢዎቹ የመንግስት ጸጥታ ኃይሎች እንዲሰማሩና ተገቢው ምርመራ ተደርጎም ተጠያቂነትን የማረጋገጥ ስራ እንዲሰራ ሲልም ኮሚሽኑ አሳስቧል። ከፌዴራል መንግስት ጀምሮ በየደረጃው ካሉት የመንግስት አካላት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ተከታዩን አድርሳናለች።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ጳጉሜ 1 ማምሻውን ያወጣው መግለጫ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አገምሳ ወረዳ በቅርቡ ተፈጸመ ያለውን ጥቃት መነሻ ያደረገ ነው። መግለጫው እንደሚለው ከነሐሴ 23 እስከ ነሐሴ 25 2014 በተፈጸመው ጥቃት ከ60 በላይ ሰዎች ተገድለዋል። ኢትዮጵያ ሰብአዊ መብቶች ኮሚሽን ነዋሪዎችና የመንግስት አካላትን በማነጋገር አወጣውት ያለው መግለጫ እንደሚለው ጥቃቱ የተፈጸመው በአሙሩ ወረዳ ተሰማርተው የነበሩ የጸጥታ ኃይሎች ወደ ሌላ አካባቢ መንቀሳቀሳቸውን ተከትለው ነው። ከዛም መንግስት ሸኔ የሚላቸው የኦሮሞ ነጻነት ሰራዊት ታጣቂዎች የወረዳው ዋና ከተማ የሆነችውን ኦቦራ ከተማን ለመያዝ ባደረጉት እንቅስቃሴ 3 የአማራ ብሔር ተወላጆች መገደላቸውን አመልክተዋል። ይህንን ግድያ ተከትሎ ከአሙሩ ወረዳ ሀሮ አዲስ ዓለም ከተባለ ቀበሌና አጎራባች ከሆነው የአማራ ክልል ቡሬ ወረዳ የተውጣጡ ታጣቂዎች በአሙሩ ወረዳ ጥቃት መፈጸማቸውን መግለጫው ጠቅሰዋል። ታጣቂዎቹ በወረዳው በሚገኙት አገምሳ፣ ጆጊ ምግራ፣ ታሚላ፣ ጀቦዶባን፣ ጦምቤ ደንጋቤ፣ ጀዋጃ፣ ኛሬ፣ ለገሚጫና ሉቁማ ወሌ በሚባሉ ቀበሌዎች የኦሮሞ ብሔር ተወላጅ ነዋሪዎች ላይ ነሐሴ 24ና 25 ቀን 2014 ዓ.ም በፈጸሙት ጥቃት ከ60 በላይ ሰዎች መገደላቸውን ጠቁሟል። በጥቃቱ ከ70 በላይ ሰዎች መቁሰላቸውን፣ የነዋሪዎች የቤት ንብረቶችና የቀንድ ከብቶች መዘረፋቸውን ካነጋገራቸው የአካባቢ ነዋሪዎችና የመንግስት ኃላፊዎች ለመረዳት መቻሉንም ኢሰማኮ አስታውቋል። በጥቃቱ ምክንያት ከ20,000 በላይ ሰዎች ተፈናቅለው በኦቦራ ከተማ በአስቸጋሪ ሁኔታ ላይ የሚገኙ መሆኑንም ነዋሪዎቹ እንደገለጹለትም ኮሚሽኑ አመልክቷል። በጥቃቶቹ ምክንያት የተፈጠረው የደህንነት ስጋት ያልተቀረፈ መሆኑንም ኮሚሽኑ ጠቁሟል። በዞኑ ውስጥ ካሉት ወረዳዎች መካከል በጃርደጋ ጃርቴ፣ ኪረሙና አቤድንጎሮ ተመሳሳይ ጥቃቶች ሊፈጸሙ እንደሚችሉ ስጋቶች መኖራቸውን ኮሚሽኑ ከነዋሪዎች ያሰባሰባቸው መረጃዎች ያሳያሉ ይላል መግለጫው። ጥቃት በተፈጸመባቸው አካባቢዎች በአስቸኳይ የመንግስት የጸጥታ ኃይሎች እንዲሰማሩና ተገቢ ምርመራ ተደርጎም ተጠያቂነትን የማረጋገጥ ስራ እንዲሰራ ኮሚሽኑ አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫው የጠቀሰው ራሱን የኦሮሞ ነጻነት ሰራዊት ቢሎ የሚጠራውና መንግስት ሸኔ በሚል በአሸባሪነት የፈረጀው ታጣቂ ቡድን በተገለጸው በአማራ ብሔር ተወላጆች ግድያ ላይ እጁ እንደሌለበት በመጠቆም አስተባብሏል። የታጣቂው ቡድን ቃል አቀባይ ኦዳ ተርቢ ተከታዩም ብለዋል።
አማሪ ሰጂ ሱነጄ በሙንሳ ዱጋ ዮካን ሶበተው ሳ ኢምቤጉ
ሶስት የአማራ ተወላጆች መገደላቸው ወይም አለመገደላቸው እውነት ወይም ሐሰት መሆኑን አላውቅም። ያናገርናቸው ለመገናኛ ብዙሃንም የተናገሩት ይህን ሲያነሱ አልሰማንም። መገደላቸው እውነት ቢሆንም እንኳ የኦሮሞ ነጻነት ሰራዊት ከግድያቸው እንደሌለበት 100% ግልጽ ነው። ምክንያቱም የኦሮሞ ነጻነት ሰራዊት በጊዜው በቦታው አልነበረም። ደግሞም ከተሞቹን ለመቆጣጠር ሲያደርግ የነበረው ኦፕሬሽንም አልነበረም። በጊዜው በቦታው የነበሩት የፈቀደ ኃይሎችና የፋኖ ታጣቂዎች ናቸው። ከዚህ በፊትም በጣም ብዙ ጊዜ አንስተናል። ህዝብን እየዘረፉ እየገደሉ አግተውም ገንዘብ ሲቀበሉ ነበር። እነኛ ኃይሎች ሚሊሻዎቹ አጸያፊ ነገርም በህዝብ ላይ እየሰሩ ነው። ከመንግስት ጋርም ቁርኝት አላቸው። በመጀመሪያ ወደ ከተማው አገብተው ህዝቡን ትጥቅ ያስፈቱት እነሱ ናቸው። ከዛ በኋላ ለዚህ ጥቃት ያደረሷቸው እነዚህ ታጣቂዎች ናቸው። ይህንን ነገር ህዝቡ መስክሯል። እነተኛ የኦሮሞ ነጻነት ሰራዊት መስሏቸው ያከባቢው ልጆች እነኚህን ታጣቂዎች ተቀላቅለዋቸዋል። ነገር ግን ከኦሮሞ ነጻነት ሰራዊት ጋር ምንም ቁርኝት የላቸውም።
የኢትዮጵያ ፌደራል መንግስት እንደዚሁም የኦሮሚያና የአማራ ክልላዊ መንግስት ግን እስካሁን በጉዳዩ ላይ ያሉት ነገር የለም። በተለይም በየደረጃ ካሉት የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ተቃዋሚው የኦሮሞ ፌደራሊስት ኮንግረስ ባወጣው መግለጫ መንግስት የዜጎችን ደህንነት ማስጠበቅ አልቻለም ሲል ተችቷል። የፓርቲው ዋና ጸሐፊ አቶ ጥሩኔ ገምታ የፓርቲያቸውን አቋም ያብራራሉ።
ተጠያቂነትና ኃላፊነቱ በትክክል ሊወጣ ይገባል። የህዝብን ሰላምና ደህንነት ማረጋገጥ መቻል ይኖርበታል። እያንዳንዱ መሳሪያ ይዘው ህዝብ መካከል የሚንቀሳቀሱ ኃይሎች ከመንግስት እስከ ሽምቅ ተዋጊ ድረስ ያሉት እጃቸውን ከህዝቡ ላይ እንዲሰበስቡ እና ፋኖ የሚባሉት ከዚህ በፊት ከወደ አባይ ማዶ ተንቀሳቅሶ ወደዚህ ሲሻገር ሁሉ እየታየ እየተሰማ እንደገና ደግሞ ወደዚህ ተሻግሮ አስከፊ የሆኑ እርምጃዎችን በሚወስድበት ጊዜ ድጋፍ የሚያገኘው በኦሮሚያ ክልል ውስጥ በኦሮሞ መካከል ከሚገኙት ወገኖች ነው። እንደዚህ አይነት የተመሳሳይ እርምጃዎችን እንደሚወስዱ ቀደም ስልም ከተለያየ አቅጣጫ መረጃዎች ስላሉን ነው ይሄንን ድርጅት በስም ጠርተን እጃቸውን ከህዝብ ላይ እንዲሰበስቡ መግለጫ ያወጣንበት።
ሌላው የተቃዋሚ ፓርቲ የኦሮሞ ነጻነት ግንባርም ተመሳሳይ ሀሳብ አንጸባርቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ ተከታዩም ብለዋል።
ከዚህ ቀደም ባልተለመደ ሁኔታ ኦሮሚያ ላይ እየተፋፋመ ያለ ራሱን ፋኖ ብሎ የሚጠራ እና ኦሮሚያ ውስጥም ያሉ በተለያየ ቦታዎች ራሳቸውን እያደራጁ በመንግስትም ደጋፊነት እንደዚሁም ደግሞ የፌደራል መንግስቱም ሆነ የክልሉ መንግስት እነዚህ ድጋፍ እንደሚያደርገው ካለገኘ ነው መረጃ እንደሚያሳየው በእነዚህ አማካይነት እየተፈጸመ ያለውን እልቂት እኛ መግለጫችን ውስጥ ያተት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽኑ ክትትል ማድረጉን የሚቀጥል መሆኑንና በሲቪል ሰዎች ላይ የተፈጸመው አሳዛኝ ጥቃት ያሳሰበ መሆኑን መግለጻቸውን የዛሬው መግለጫ አመልክቷል። በማንኛውም ጊዜ የጸጥታ ስጋት ካለባቸው አካባቢዎች የመንግስት የጸጥታ ኃይሎች ወደ ሌላ ቦታ በሚዘዋወሩበት ወቅት የነዋሪዎች በህይወት የመኖር የአካል ደህንነትና የንብረት መብቶች ለአደጋ እንዳይጋለጡ ተገቢ የሆነ ጥንቃቄዎች ሊደረጉ እንደሚገባ ማስታወሳቸውም ተጠቅሷል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ደግሞ ወደ አዲስ አበባ ነው የምንመለሰው። የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር በፌዴራል ኃይሎችና በትግራይ አማጽያን መካከል ጦርነት ከተቀሰቀሰ 12 ቀናት በኋላ ወደ ኢትዮጵያ አቅንተዋል። ዳግም የተቀሰቀሰው ግጭት ለሰላም ድርድሩ ያለውን ተስፋ ያጨለመ ሲሆን የኤርትራ ኃይሎችም ተመልሰው ወደ ጦርነቱ ገብተዋል መባሉን ጨምሮ በሱዳን ድንበር አካባቢ ውጊያ መጀመሩን ተከትሎ ግጭቱ እንዳይስፋፋ ስጋት አሳድሯል። በሌላ በኩል 35 አገር በቀል የሲቪል ማህበረሰብ ድርጅቶች አስቸኳይ በሚል ባስተላለፉት የሰላም ጥሪ በሰሜን ኢትዮጵያና በሌሎች አካባቢዎች ያሉ ግጭቶች በአስቸኳይ ቆመው የእርቅ ንግግሮች እንዲጀመሩ ሲሉ ጠይቀዋል። የድርጅቶቹን የሰላም ጥሪና ሄንሪ ዊልከንስ ከባህር ዳር ያጠናቀረውን ዘገባ ጨምቆ ኬኔዲ አባተ ተከታዩን አድርሶናል።
የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በኢትዮጵያ በሚኖራቸው ቆይታ ከፖለቲከኞችና ከሲቪል ማህበረሰብ አካላት ጋር በኢትዮጵያ ዘላቂ ሰላም፣ ደህንነትና ብልጽግናን ለማረጋገጥ የሚደረገውን ጥረት እንዴት በተሻለ ሁኔታ ማራመድ እንደሚቻል ለመወያየት ማቀዳቸውን የአገሪቱ ውጭ ጉዳይ ሚኒስቴር በሰጠው መግለጫ አመልክቷል። ሃመር ለመጨረሻ ጊዜ ኢትዮጵያን የጎበኙትና ከሀገሪቱ ባለስልጣናት ጋር የተገናኙት ዩናይትድ ስቴትስ አበረታች ሆኖ አግኝቸዋለሁ ያለችው የተኩስ አቁም ስምምነት እየተተገበረ በነበረበት በሐምሌ ወር ነበር። ልዩ ልዑኩ በወቅቱ በነበራቸው ጉብኝት ኢትዮጵያ በአፍሪካ ህብረት ሽምግልና ለሚመራ ማንኛውም የሰላም ንግግር ዝግጁ ስለመሆኗ በምክትል ጠቅላይ ሚኒስትር ደመቀ መኮንን ተነግሯቸዋል። የአሁኑ ጉብኝታቸው ደግሞ በኢትዮጵያ ፌዴራል መንግስትና በህወሓት አማጽያን መካከል ለሁለት ዓመታት ያህል የዘለቀው ግጭት ከአምስት ወራት የተናጠል ተኩስ አቁም ስምምነት በኋላ ነሐሴ 18 ዳግም ማገርሸቱን ተከትሎ የሚያካሂዱት ነው። ዩናይትድ ስቴትስ ኤርትራ ወደ ግጭቱ መግባቷን፣ ህወሓት በአማራ ክልል የሚያደርገውን ጥቃትና በኢትዮጵያ መንግስት የሚፈጸመውን የአየር ጥቃት አውግዛለች። ጦርነቱ ዳግም ከመቀስቀሱ በፊት የሰላም ድርድር ተግባራዊ ሊሆን እንደሚችል ተጠብቆ ነበር። ህወሓት በዩናይትድ ስቴትስ እና በኬንያ መንግስታት የሚመራ ድርድር እንዲደረግ ሲፈልግ፣ የኢትዮጵያ መንግስት ፍላጎት ደግሞ በአፍሪካ ህብረት የሚመራ ድርድር ነው። ዩናይትድ ስቴትስ በኢትዮጵያ ሰላም ለማምጣት የፈለገችበት ምክንያት ምን እንደሆነ በቪኦኤ ዘጋቢ ሄንሪ ዊልኪንስ የተጠየቁት የኢንተርናሽናል ክራይሲስ ግሩፕ ተንታኝ ዊሊያም ዴቪሰን ተከታዩን ምላሽ ሰጥተዋል።
Above and beyond the desire to bring about peace because of its intrinsic benefits to Ethiopia because of the devastation that the conflict is causing.
ግጭቱ ያስከተለ ባለው ውድመት ምክንያት ሰላምን ማስፈን ለኢትዮጵያ ካለው ውስጣዊ ጥቅም ባለፈ በአፍሪካ ቀንድ ወሳኝ ሀገር በሆነች ኢትዮጵያ አለመረጋጋት እየተባባሰ መሄዱ ያለው ቀጠናዊና ጂኦፖለቲካዊ አንድምታ ዩናይትድ ስቴትስን ያሳስባታል። ይህ በራሱ አስፈላጊ ስትራቴጂካዊ ምክንያት ነው።
ሆኖም ዋሽንግተን የጦርነቱ ተፋላሚ ወገኖች ወደ ድርድር ጠረጴዛ እንዲመለሱ ማስገደድ እንደማትችል መሰረቱን በቤልጅየም ያደረገው የኢንተርናሽናል ክራይሲስ ግሩፕ ተንታኙ ዴቪሰን አክለው ተናግረዋል።
At this point the US probably doesn't have that much immediate extra leverage to bring to bear.
በዚህ ጊዜ ዩናይትድ ስቴትስ ምናልባት በፍጥነት ጥቅም ላይ የምታውለው ምንም ተጨማሪ ጉልበት የላትም። በእርግጥ ተፋላሚዎቹ በድጋሚ ወደ ተኩስ አቁም ስምምነት እንዲመለሱ እና ንግግር እንዲጀምሩ ለመማጸን የሚያስችል ዲፕሎማሲያዊ ተደራሽነት አላት። ለጊዜው ግን የነገሮች ፍጥነት ከማንኛውም አይነት የቅጣት እርምጃዎች ርቋል።
የዩናይትድ ስቴትስን የአፍሪካ ቀንድ ልዩ ልዑክ ወደ ኢትዮጵያ መምጣት በተመለከተ አስተያየት እንዲሰጡን የአሜሪካ ድምጽ ለህወሓትና ለኢትዮጵያ መንግስት ጥያቄ አቅርቦ እስካሁን ከሁለቱም አካላት ምላሽ አላገኘም። ሆኖም ልዩ ልዑኩ ማይክ ሃመር ዛሬ ማክሰኞ ኢትዮጵያ እንደነበሩ AFP ዘግቧል። ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑኳን ካለፉት የረፍት ቀናት አንስቶ ወደ ኢትዮጵያ መላኳን ያስታወቀች ሲሆን የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሃና ሰርዋቴቴ የዩናይትድ ስቴትስን ልዑክ ዛሬ በአዲስ አበባ ማግኘታቸውን፣ ነገር ግን በጋራ ለማከናወን ያቀዱት ተልእኮ እንደሌለ የተመድ ቃል አቀባይ ነግረውኛል ነው ያለው የፈረንሳዊ የዜና ወኪል AFP። ስለ አመር ጉብኝት እስካሁን ከኢትዮጵያ መንግስትም ሆነ ከአሜሪካ ባለስልጣናት በኩል ግን የወጣ ምንም አይነት መረጃ የለም። በሌላ በኩል 35 ሀገር በቀል የሲቪል ማህበረሰብ ድርጅቶች አስቸኳይ በሚል ባስተላለፉት የሰላም ጥሪ በሰሜን ኢትዮጵያ በትግራይ፣ አማራና አፋር ክልል ያለው ጦርነትና በሌሎችም አካባቢዎች ያሉ ግጭቶች በአስቸኳይ ቆመው ሀቀኛ ሰላማዊና የግጭቶቹ ተሳታፊ አካላትን በሙሉ ያካተቱ የእርቅ ንግግሮች እንዲጀመሩ ሲሉ ጠይቀዋል። በትግራይና ጦርነት ባለባቸው አካባቢዎች የተቋረጡ ኢኮኖሚያዊና ማህበራዊ አገልግሎቶች በአፋጣኝ እንዲጀመሩና እርዳታ ያለእንቅፋት እንዲደርስ የሚል ጥሪ ማቅረበዋል። የትግራይ ክልልን ኢኮኖሚያዊና ማህበራዊ አገልግሎቶች ወደ ነበሩበት የመመለስ ጥያቄ ህወሓትም ለድርድር በቅድመ ሁኔታነት ማስቀመጡ ይታወቃል። ይሁን እንጂ ለድርድር ምንም አይነት ቅድመ ሁኔታ እንደማይቀበል ያስታወቀው የኢትዮጵያ መንግስት በበኩሉ በትግራይ የመሰረታዊ አገልግሎቶችን ለማስጀመር ጋር አስቻይ ሁኔታዎች መፈጠር አለባቸው ማለቱ ይታወቃል። 35ቱ አገር በቀል የሲቪል ማህበረሰብ ድርጅቶች ባቀረቡት አስቸኳይ የሰላም ጥሪ በግጭቶች ተሳታፊ ያልሆኑ ንጹሃን ተጋላጮች በማንኛውም ሁኔታ ውስጥ የጥበቃ ከለላ እንዲደረግላቸው፣ ጾታዊ ጥቃትን የፈጸሙ ተዋጊዎችን ጨምሮ ሌሎችም የሰብአዊ መብቶች ጥሰቶችን ያደረሱ አካላት ላይ ተጨማሪ ምርመራ ተደርጎ የተጠያቂነት እርምጃ እንዲወሰድ፣ ተፋላሚ አካላትና ደጋፊዎቻቸው ከማንኛውም የጦርነት ፕሮፓጋንዳና የግጭት አባባሽ ንግግሮች እንዲሁም ድርጊቶች እንዲቆጠቡ የሚሉና መሰል ጥሪዎችንም አቅርበዋል። ድርጅቶቹ የሰላም ጥሪ በማቅረብ ያወጡትን መግለጫ በተመለከተ ተጨማሪ አስተያየት ለማግኘት ያደረግነው ጥረት አልተሳካም። የሰላም ጥሪውን በማስመልከት 35ቱ የሲቪል ማህበረሰብ ድርጅቶች በጋራ ባወጡት በዚህ መግለጫ በጉዳዩ ላይ ዛሬ ጠዋት ጋዜጣዊ መግለጫ ለመስጠት አቅደው የነበረ ቢሆንም ነገር ግን ማንነታቸውን ባልገለጹና የመንግስት አካል ነን ባሉ ግለሰቦች መከልከላቸውን አስታውቀዋል። ይህን አገር በቀል የሲቪል ማህበረሰብ ድርጅቶች ያቀረቡትን ውንጀላ በተመለከተ ከአዲስ አበባ ፖሊስ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። የሰላም ጥሪዎች እየቀረቡ ባሉበት በአሁን ወቅት የሰሜን ኢትዮጵያው ግጭት ዛሬ በ14ኛ ቀኑም የቀጠለ ሲሆን የግጭቱ ተሳታፊ ወገኖች የሰላም ድርድር እንዲጀምሩ ማሳመን የሚችል አካል ካለ ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ አሁን ወደ ጋምቤላ የሚያሻግረን የመጨረሻው የመጽሔቱ ርዕስ ነው። ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው አማጺ ቡድን በሰኔ ወር ጋምቤላ ክልል ዋና ከተማ ላይ ያደረሰው ጥቃት በአገሪቱ ተጨማሪ የእርስ በርስ ጦርነት ሊስፋፋ ይችላል የሚል ስጋት ማሳደሩን የዘረዘረው የአሜሪካ ድምፁ ሄንሪ ዊልኪንስ ያጠናቀረው ዘገባ የሁከቱ መነሻ ምን እንደሆነና ሁከቱ በኢትዮጵያ ጸጥታ ላይ ምን አይነት አንድምታ እንዳለው የክልሉን ባለስልጣናትና ተንታኞችን አነጋግሮ ተከታዩን አድርሶናል። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በጋምቤላ ከተማ የጸጥታ ጥበቃው ተጠናክሯል። በሰኔ ወር ሁለት አማጺ ቡድኖች በከተማይቱ ድንገተኛ ጥቃት ካደረሱ ወዲህ የክልሉ ፖሊሶች በቅርቡ ወደ አካባቢው ከተላኩ የፌዴራል መከላከያ ኃይሎች ጋር በትብብር ጥበቃ እያካሄዱ ነው። የሀገር ውስጥ የዜና ማሰራጫዎች እንደዘገቡት በዚያ ጥቃት 37 ሰዎች ተገድለዋል። አብዱ አቡበከር የመንግስት ሰራተኛ ናቸው።
The shooting began around 6 a.m. We weren't expecting.
ተኩሱ የተጀመረው ከጠዋቱ 12 ሰዓት ላይ ነበር። ያልጠበቅነው ነገር ስለነበር በደንብ አልተዘጋጀንም። የኦሮሞ ነጻነት ሰራዊትና የጋምቤላ ነጻነት ግንባር ተዋጊዎች ወደ ከተማው ዘልቀው ገብተው እስከ ክልሉ አስተዳደር ህንጻ መድረስ ችለው ነበር። ወደ ከተማው የገቡት ከሶስት አቅጣጫ ነው። እንደሚመስለኝ የኦሮሞ ነጻነት ሰራዊት አባላቱን የመራው የጋምቤላ ነጻነት ግንባር ነው።
በኦሮሚያ አካባቢ በፌዴራል ኃይሎችና በኦሮሞ አማጽያን መካከል ለአመታት የዘለቀው ግጭት ጋምቤላ ከተማ ሲደርስ እንደ ተንታኞች ያሁኑ የመጀመሪያ ጊዜው ነው። የኢትዮጵያ ባለስልጣናት እንዲሁም እንደ ሂዩማን ራይትስ ዋችና የኢትዮጵያ ሰብአዊ መብቶች ኮሚሽን የመሳሰሉ የሰብአዊ መብት ድርጅቶች እንዳሉት የጋምቤላው ጥቃት በደረሰ አንድ ሳምንት ባልሞላ ጊዜ ውስጥ በኦሮሚያ ክልል በሚኖሩ የአማራ ተወላጆች ላይ በደረሰ ጥቃት ወደ 400 የሚጠጉ ሰዎች ተገድለዋል። ከጥቃቱ የተረፉ የግድያው ሰለባዎች ቤተሰቦች ግድያውን የፈጸሙት የአማጺው ቡድን ታጣቂዎች ናቸው ብለዋል። አማጺው ቡድን በበኩሉ የመንግስት ሚሊሻዎችን ጥቃቱን ፈጽመዋል ሲል ወንጅሎ ገለልተኛ ምርመራ እንዲደረግ ጠይቋል። በኢትዮጵያ በፍጥነት እየተስፋፋ የሄደው ግጭት በሀገሪቱ ሁለተኛ ዙር የእርስ በርስ ጦርነት ይዘት ይኖረው ይሆን ወይ የሚል ጥያቄ አጭሯል። አንድ አሃዛዊ መረጃ እንዳመለከተው ከአማጺው ቡድን ጋር የተያዙ ግድያዎች ከነሐሴ 2013 እስከ ሐምሌ 2014 ባለው ጊዜ ከነበረው የ481 ሰዎች ሞት በ651 እጅ አድጎ 3784 ደርሷል። የራስን እድል በራስ የመወሰን መብትና የውክልና ጥያቄዎች በበርካታ የኦሮሞ ቡድኖች ሲነሱ መቆየታቸውን አንዳንድ ተንታኞች በምክንያትነት ይጠቅሳሉ። ዊሊያም ዳቪሰን ባለም አቀፉ ግጭት አጥኚ ቡድን ተንታኝ ናቸው።
I think that added fuel to the Oromo Liberation Army
insurgency.
የተዋጊዎቹና የአማጽያኑን ወደ ህብረተሰቡ መልሶ የመቀላቀል ጥረት ያለመሳካቱን ተከትሎ የአማጺው ቡድን የያዘውን የአመጽ እንቅስቃሴ ይበልጥ ያባባሰው ይመስለኛል።
ኦሮሞ በኢትዮጵያ ትልቁ የህዝብ ብዛት ያለው ብሔረሰብ ነው። የኦሮሚያው ግጭት ዓለም አቀፍ ትኩረት እንደሳበው ኢትዮጵያ ከትግራይ አማጽያን ጋር እንደገባችው ጦርነት አይነት ክብደት አለው ወይ በሚል ለቀረበላቸው ጥያቄ ዳቪሰን ሲመልሱ
probably doesn't immediately threaten the regional government authority in Adama.
ይህ ምናልባት ዋና መቀመጫው አዳማ ላይ የሆነውን የክልሉን መንግስት ወይም አዲስ አበባ ያለውን የፌደራል መንግስት ስልጣን አሁን ስጋት ላይ የሚጥል ላይሆን ይችላል። ይሁን እንጂ በኦሮሚያ የሚኖሩ በርካታ ሰዎች ላይ ተጽዕኖ እያሳደረና የተዋጊዎችንና ንጹሃን ዜጎችን ህይወት ወደሚያጠፋ ብጥብጥ አምርቷል።
በአሁኑ ወቅት ጋምቤላ ተረጋግታለች። ሆኖም ከከተማዋ ወጣ ብሎ 10 ኪሎ ሜትሮች በማይሞላ ርቀት ከአማጺው ቡድን ጋር በየጊዜው ውጊያ እንደሚካሄድ የአካባቢው ፖሊስ ይገልጻል። የአካባቢው ባለስልጣናት በክልሉ መረጋጋት እንዲሰፍን ብርቱ ፍላጎት እንዳላቸው የክልሉ ባለስልጣናት ይናገራሉ። አቶ ቻንኮት ቾቴ የጋምቤላ ክልል ሰላምና ደህንነት ቢሮ ኃላፊ ናቸው።
እነኚህ ጠላት የምደምሰስበት ኃይል ስለሆነ ጋምቤላ ተመልሶ አይመጣም። መምጣት ብሞክር ባለበት ነው መደምሰስ ያለበት። አሁንም ቢሆን ሙከራዎች አሉ። ጫፍ ያለው ቦታዎች
የቀደመውን ውጊያ የተከታተሉ አንድ የመንግስት ሰራተኛ እንደሚሉት ግን የአማጺው ቡድን ዳግም ሊመለስ ይችላል የሚል ጭምጭምታ በአካባቢው ይናፈሳል። በሄነሪ ዊልከንስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስመኝሽ። አድማጮች፣ የመጨረሻ ዘገባ ብዬ ነበር፣ ሌላ አንድ የመጨረሻ የመጽሔት ርዕስ ይኖረናል። የሰሜን ኢትዮጵያ ጦርነት እንደገና መቀስቀሱ በብሔራዊ ምክክር ሂደቱ ላይ ትልቅ ፈተና መደቀኑን የኢትዮጵያ አገራዊ ምክክር ኮሚሽን አስታውቋል። ከኮሚሽኑ ኮሚሽነሮች አንዱ የሆኑት ዶክተር ዮናስ አዳዬ ለአሜሪካ ድምፅ እንደገለጹት በዚህ ጦርነት ሳቢያ ለምሳሌ ትግራይን ወደ መሳሰሉ የአገሪቱ አካባቢዎች ሊያደርጉ ያሰቡት ጉዞ ተስተጓጉሏል። ይህም ሆኖ ኮሚሽኑ ስራውንና ሂደቱን እንደሚቀጥል አስረድተዋል። የኢትዮጵያ አገራዊ ኮሚሽን የምክክር ኮሚሽን በዛሬው ዕለትም በባህር ዳር ከተማ ከተውጣጡ የተለያዩ ህብረተሰብ ክፍሎች ተወካዮች ጋር የአማራ ክልል ህዝብ ጥያቄዎች በሚል በተሰበሰቡ ነጥቦች ዙሪያ ውይይት አድርጓል። አስቴር ምስጋናው ያጠናቀረችው ዘገባ ውይይቱም የተካሄደው በትላንትናው ዕለት ነው። እንሆ ዝርዝሩን።
በያዝነው 2014 ዓ.ም የተቋቋመውና ወደ ስራ የገባው የኢትዮጵያ ሀገራዊ የምክክር ኮሚሽን ወደ ተለያዩ የሀገሪቱ አካባቢዎች በመጓዝ እንቅስቃሴ ሲያደርግ ቆይቷል። እንቅስቃሴው ደግሞ የዋናው መድረክ የዝግጅት ምዕራፍ መሆኑን ከኮሚሽነሮቹ አንዱ የሆኑት ዶክተር ዮናስ አዳዬ ተናግረዋል። በመጪው ህዳር ወር ለሚካሄደው ሀገራዊ የምክክር መድረክ ከቅድመ ዝግጅት ወደ ትግበራ መግባታቸውንም አመልክተዋል። ኮሚሽነሩ ዶክተር ዮናስ አዳዬ አክለው እንዳሉት የሰሜን ኢትዮጵያው ጦርነት እንደገና መጀመር ግን በሂደቱ ላይ አሉታዊ ተጽዕኖ አሳድሯል።
ግጭት ለኛ ተግዳሮት ነው። የምክክር ኮሚሽኑ ዋና ዓላማ በሀገራችን ውስጥ በፖለቲካ ሊቃን ይሁን በማህበረሰቡ በራሱ ውስጥ ይሁን ጥልቅ ልዩነት ስላለ፣ ይሄ ደግሞ ለሀገራችን እንደ ሀገር ለመቀጠል ትልቅ እንቅፋት ስለሆነ እያንዳንዱ ሰው የራሱን ሀሳብ ማቅረብ የራሱን አሻራ ማኖር እያንዳንዱ ሪፕሬዘንትድ ተወከለ መሆን ስላለበት የእነሱን ሀሳብ እንዳንሰማ ስለሚያደርግ ሌሎች እንዴት እንደሚያስቡ ከሌሎች አንጻር በእነሱ ጫማ በእነሱ ቦታ ሆነን ለማየት እንዳንችል ስለሚያደርግ ተግዳሮት ነው። ነገር ግን ተግዳሮቱን ፈርተን እኛ ከምክክሩ ወደኋላ አንልም። ምክክር ይካሄዳል፣ ይቀጥላል። ግጭቱ እጅግ በጣም የሚያሳዝነን ቢሆንም ከግጭቱ የተነሳ ግን ውይይታችን ምክክራችን አይቀርም።
ከኮሚሽኑ እቅዶች አንዱ ወደ ትግራይ ክልል መጓዝ እንደነበረ የጠቀሱት ዶክተር ዮናስ በጦርነቱ ምክንያት ግን እንቅስቃሴያቸው መገታቱን ተናግረዋል።
ሀሳቡን ባቀረብን ሁለተኛውን ሶስተኛው ቀን ነው ግጭቱ የተከሰተው እና ሁኔታዎች ሲረጋጉ ጦርነቱን ስራገብ ሰላም ስርፍን መሄዳችን አይቀርም፣ የሀገራችን አንዱ አካል ነውና።
በኢትዮጵያ በሚገኙ የተለያዩ የፖለቲካና የሐሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሐሳብ ልዩነትና አለመግባባት የሚታይ መሆኑን የኮሚሽኑ የማቋቋሚያዎች ይጠቅሳል። ይህንን ልዩነትና አለመግባባት ለማርገብና ለመፍታት ሰፋፊ ሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድና ሀገራዊ መግባባት መፍጠር አስፈላጊ መሆኑንም ይዘረዝራል። ዶክተር ዮናስ እንዳሉት ይህ ሂደት የሚጀምረው ህብረተሰቡ ጋር በመውረድ በሚል ምክክር ነው። በዚህም መሰረት ባለፈው ሳምንት በአዳማ፣ ዛሬ ደግሞ በባህር ዳር ከተማ ከተለያዩ የህብረተሰብ ክፍሎች ከተውጣጡ ተወካዮች ጋር ውይይት አድርገዋል። በአማራ ክልል የጋዜጠኞች ማህበር በኩል ላለፉት ሁለት ወራት ከምሁራን፣ ከሀገር ሽማግሌዎች፣ ከፖለቲካ ፓርቲዎችና ከሲቪክ ማህበራት ጋር በተካሄደው የቅድሚያ ውይይት የተለዩ የተባሉ 6 ነጥቦች ናቸው ዛሬ ለውይይት የቀረቡት። 6ቱ ነጥቦች የተለዩትም መሰረታዊ የአማራ ህዝብ ጥያቄዎች በሚል ነው። በሰነድ ደረጃም በመዘጋጀት ላይ መሆኑ ተገልጿል። ከነጥቦቹ መካከል የህገ መንግስት መሻሻል ጥያቄ፣ የወሰንና የማንነት ጉዳይ፣ በሌሎች ክልሎች በሚኖሩ የአማራ ብሔር ተወላጆች ላይ የሚደርሱ ጥቃቶች፣ ጸረ አማራ ትርክቶች፣ የበደልና ካሳ ይቅርታ እንዲሁም የአማራ ሲቪል ደህንነት የሚሉት ይገኛሉ ብለዋል አዘጋጆቹ። የጋዜጠኝነትና ተግባቦት መምህሩ ዶክተር አየል አዲስ የሚከተለውን ያብራራል።
ችግሩ ምንድን ነው? ምን አድርጎ ነው ህገ መንግስቱ ካላችሁ ኢትዮጵያውያንን ጨቋኝና ተጨቋኝ ብሎ የሚከፋፍለው የመግቢያ መግለጫው በሀሰተኛ ትርክቶች ላይ የተመሰረተ ነው። አንድ ጨቋኝ ኃይል ነበረ፣ እሱን ጨቋኝ ሊደመስስላችሁ ልንደመስሰው ነው የመጣን የሚል እሳቤ ነው። ያን ደግሞ ሙሉ ለሙሉ የማን ነው ለሚለው አማራዊ ሊባልለት የራሱን ማስደገፊያ ማስረጃዎችና ተረቶችን አቅርቧል። የአማራ ተወካዮችን ከማርቀቅ ከማጽደቅ ሂደቶች ተገልለው ነበር። ከአማራው ውክልና ይልቅ በኦነግና ትህነግ ጋራ የኢትዮጵያን የአማራ ህዝብን ጥቅም የሚያስጠብቅ ባለመሆኑ ሙሉ ለሙሉ መሻሻል አለበት። የአማራ ህዝብ የማንነት የወሰን ጥያቄዎች የሚመለከታቸው ላይ እንደ ወልቃይት ጠገዴ፣ ቃፍታ ሁመራ፣ ጠለምት፣ ራያ አላማጣ፣ ራያ ወፍላ፣ መተከል ደራ፣ አንዳንድ ሾ አካባቢዎችን ያጠቃልል። እነዚህ አካባቢዎች የግጭት አካባቢዎች ሲሆኑ እስካሁን በሰላማዊ መንገድ እልባት አልተገኘላቸው ናቸው። ስለዚህ ኮሚሽኑ የወሰንና የማንነት ጉዳዮችን የብሔራዊ ምክክር ኮሚሽኑ እንደ አንድ ዋና ትኩረት አድርጎ ለብሔራዊ መግባባት፣ ለብሔራዊ አንድነት፣ ለኢትዮጵያ ግንባታ ሊያዩ ይገባል። ሌላው ብሔራዊ ምክክርና ኮሚሽኑ በተለይ ደግሞ የአማራን ዘር ማጥፋትና ማጽዳት ላይ መዋቅራዊ ብቻ ሳይሆን ፖለቲካዊ ትኩረት ተሰጥቶት እየተሰራ እንደሆነ ነው የምንረዳው። የዚህ አይነት ጥቃት ያጋለጠው መሰረታዊ ጉዳይ አማራ ላይ ያነጣጠረ የሐሰት ትርክት ነው። ትርክቱ በተለይ ይሄ ሂስቶሪካል ፎልስ ናሬቲቮቹ ህገ መንግስቱ የአማራ ጠላት እንዲሆን አነሳስቷል፣ በሰነድ ተደግፏል። በተለይ ደግሞ ኢትዮጵያን ለመበታተን ሲባል የውጭ ኃይሎች አማራ ኢትዮጵያን በመገንባት ሂደት ውስጥ የነበረውን ሚና በማኩሰስ እርስ በርስ የመጠራጠር እርስ በርስ አለመግባባትን በመፍጠር ዝምተኛ የሆነ የዘር ማጥፋት እንዲከናወን ተከስቷል። ይህም ደግሞ በወለጋ፣ በመተከል፣ በማይካድራ የታየው ጉዳይ ነው። ለዚህ ጸረ አማራ ትረካዎች እንዲስተካከሉ ሁሉም ኢትዮጵያዊ አብሮ መስራት አለበት። ትረካው የአማራን መጥፋት ያስከተለ በመሆን መሻሻል አለበት። ሌላው እንደ ዜጋ ለሁሉም ኢትዮጵያዊ አማራ ህዝብ የሚጠይቀው የአማራ ሲቪል ደህንነት፣ የሌሎቹ ሲቪል ደህንነት መከበር አለበት።
ዛሬ በባህር ዳር ከተማ በተካሄደው በሀገራዊ መግባባት ግንባታ ሂደት ውስጥ የቁልፍ ተዋናዮች ተሳትፎ የሚል መድረክ ማጠቃለያ ላይ ተሳታፊዎቹ ስለ ኮሚሽኑ ስልጣንና ኃላፊነት እንዲሁም ሌሎች ተያያዥ ጥያቄዎችን አንስተዋል።
ኮሚሽኑ ላይ የሚቀርቡ ሀሳቦች አሉ። ኮሚሽኑ የተወከለው በማን ነው? ከማን ነው ቡራኬውን ተቀብሎ እየሰራ ያለው? ምናልባት ይሄ ምክክር ሂደት ሂዶ መጨረሻ ላይ አሁን ዛሬ ያለውን መንግስትና ወይም ደግሞ ገዥውን ፓርቲ ርዕዮት ማስቀየር በሚያስችል ደረጃ የሚጋፋ ሆኖ ቢገኝ፣ ስልጣናቸውን መንካት በሚያስችል ደረጃ ላይ መምጣት ቢችል ብሔራዊ ኮሚሽን ውስጥ ህልውናው በዛ ልክ የጀርባ መከታው ወይም ህልውናው ምን ላይ ነው እንትን የሚለው።
የኢትዮጵያ ሀገራዊ ምክክር ኮሚሽን አባል ዶክተር ዮናስ አዳዬ ለተነሱት ጥያቄዎች ማብራሪያ የሰጡ ሲሆን የኮሚሽኑ ስልጣን በህገ መንግስቱ በተቀመጠው መሰረት ህዝብን አወያይቶ ለሚመለከተው አካል ማቅረብ ነው ብለዋል። ዶክተር ዮናስ በመጨረሻ ለሁሉም ዜጎች ሲሉ ባስተላለፉት መልእክት የሰላም ባህል ስር እንዲሰድ ሁሉም የህብረተሰብ አካላት እንዲተባበር ጥሪ አቅርበዋል።
እንግዲህ በአማራ ክልል ነው የሚገኘው፣ ባህር ዳር ውስጥ ነኝ። በአማርኛ በጣም ደስ የሚል አባባል አለ፣ የሀገሩን ሰርዶ በሀገሩ በላይ ነው። ለራሳችን ያለን እኛ ነን፣ የራሳችን ችግር መፍታት መቻል አለብን እኛ ነን። አንዳችን ደግሞ ለሌላችን አንድ ለሁሉም ሁሉም ለአንድ የሚል የአፍሪካ ፍልስፍና አለን። እንደዚህ መቆም መቻል አለብን። ያንዳችን ቁስል ለሌላችን ቁስል ነውና ይሄንን በጋራ ማከም መቻል አለብን። መጀመሪያ ይሄንን አሰሳስባችን በአዎንታዊ አመለካከት መቃኘት የመጀመሪያው ለማናይ ጥያቄ ነው። በእውነት ይቻላል ብሎ ማሰብ ተስፋ ሳንቆርጥ ሙራን በመምራቸው በትምህርታቸው ስለምክክር አስፈልጋለች። በኢትዮጵያ ውስጥ የሰላም ባህል ስር እንዲሰድ ስለማድረግ እንዲያስተምሩ አደራ እንላለን። ሚዲያዎች በተለይ ሚዲያዎች ከፍተኛ ሚና መጫወት ስለምትችሉ መልካሙ ዘና የምክክርን አስፈልጋለች። ሰላምን በሰላማዊ መንገድ የማግኘትን ባህል በኢትዮጵያ ውስጥ ስር እንዲሰድ የማድረግን ትምህርት ታስተምሩ ዘንድ በትህትና ጠይቃቸዋለን። እና መላው ኢትዮጵያ ህዝብ ደግሞ በተለያዩ ደረጃዎች ከታች ጀምሮ ነው ያልነው፣ አካሄዳችን ከህዝብ ጋር ነው። ምክንያቱም ምክክር ኮሚሽኑ ከህዝብ ለህዝብ በህዝብ የተቋቋመ ህዝባዊ ተቋም ነው። ስለዚህ 11ችን ብቻችን አይደለም ይህን ችግር የምንፈታው፣ በጋራ ሆነን የምንፈታው። ስለዚህ ህዝቡ ልክ እስካሁን ድረስ በጀመረው አካሄድ በጣም ፖዚቲቭ ኢንጌጅመንት አለ ወይም በጣም አዎንታዊ የሆነ አካሄድ አለ እና ያንኑን በጣም አጠናክሮ እንዲቀጥሉ በጸሎት እንዲያግዙ
መሰል ውይይቶች በሌሎች ክልሎች እንደሚቀጥሉም ዶክተር ዮናስ አስታውቀዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ አመሰግናለሁ። አድማጮች፣ ለምሽቱ መጨረሻ ወዳደረግነው ቅንብር ነው የምናልፈው። ሳምንታዊው ንግድና ምጣኔ ሀብት ንግድና ምጣኔ ሀብት ለምሽቱ ባሰናዳው ቅንብር የቻይናና የኢትዮጵያ የኢኮኖሚ ግንኙነቶች በርካታ ጠቃሚ ነገሮች ቢኖሩትም በጥንቃቄ ካልተያዘ ግን ለዘለቄታው ችግር ሊፈጥሩ የሚችሉ ነገሮች አሉበት ሲሉ የአሜሪካ ድምፅ ያነጋገራቸው ሶስት የምጣኔ ሀብት ባለሙያዎች አስረድተዋል። ባለሙያዎቹ አገሮች በቡድን ሳይሆን በተናጥል በሚያደርጓቸው ግንኙነቶችም ተጎጂ ሊሆኑ እንደሚችሉ ያስጠነቅቃሉ። እንግዶቹን ያወያየው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው። እንሆ
የምጣኔ ሀብት ባለሙያ ዶክተር አክሎግ ቢራራ በኢትዮጵያና በቻይና መካከል ያለው ግንኙነት በድንገት የመጣ ሳይሆን በጣም ረዥም እድሜ ያለው መሆኑን ይገልጻሉ።
በሁለቱ ሀገሮች ያለው ግንኙነት በጣም ረዥም ጊዜ ያለው ነው። በባንዱን ኮንፈረንስ ወይም ጉባኤ አስታውሳለሁ፣ አጼ ኃይለሥላሴ ሲሳተፉ ገለልተኛ ሀገሮች ይመሰረቱ ከቻይና ጋር የነበረው ግንኙነት ነበረ። ምንም እንኳ ቻይና የዛን ጊዜ ጠንካራ ሀገር የለማች ሀገር ባትሆንም ግን ያነ ግንኙነት ነበረ። ስለዚህ ሂስቶሪካል ባክግራውንድ አለው። ዝም ብሎ እንዲሁ በዱብዳ የመጣ ነገር አይደለም።
አሁን ባለው የግንኙነት መልክም ቢሆን ቻይና በኢትዮጵያ ውስጥ ከፍተኛ የመዋለ ንዋይ ፈሰስ ማድረግ የጀመረችው በጠቅላይ ሚኒስትር አብይ ሳይሆን ቀደም ሲል በአቶ መለስ አስተዳደር ጊዜ መሆኑን የሚገልጹት ዶክተር አክሎግ ይህ ሊሰመርበት ይገባል በማለት ተከታዩን ያብራራሉ።
ለአንዳንድ ጊዜ ቻይናንና የአሜሪካናን ፉክክር እያየን በጣም የተሳሳተ ስዕል እናቀርባለን። ቻይና የልማትን ምንድን ይመስላል፣ የአሜሪካ ምን ይመስላል? አይደለም እንትኑ ሊያከራክረን የሚገባው ቻይና ምን ክፍተቶችን ታሟላለች፣ በኢትዮጵያ ብቻ ሳይሆን በአፍሪካ። በዚህ ላይ ነው ዝርዝሮችን ለማቅረብ የምፈልገው።
በአርሲ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አደም ፈቶ በቻይናና በኢትዮጵያ መካከል ያለውን የንግድ ልውውጥና ፍሰት እንደሚከተለው ይገልጹታል።
የንግድ ፍሰቱን ብናይ ለምሳሌ ከ2016 እስከ 2020 ያለውን ብንወስድ በቻይናና በኢትዮጵያ መካከል የነበረው ንግድ ልውውጥ እስከ 16.8 ቢሊዮን ዩኤስ ዶላር ይደርሳል። ይሄ ማለት እንግዲህ ቀላል አይደለም። በአመት እስከ 2.8 ቢሊዮን ዩኤስ ዶላር በቻይናና በኢትዮጵያ መካከል የንግድ ልውውጥ ነበር ማለት ነው። እንግዲህ እኛ ለቻይና አንዳንድ እቃዎችን እንደምንልክ ይታወቃል። ሰሊጥ ለምሳሌ በብዛት እንደዚህ፣ አንዳንድ ያላለቁ የቆዳ ውጤቶችንም እንልካለን። በተቃራኒው ደግሞ የተለያዩ ማሽነሪዎችን፣ ኢንፍራስትራክቸሮች፣ መሰረተ ልማት ግብዓቶችን፣ የጤና አገልግሎት የሚውሉ መድኃኒቶችን፣ ሌሎች የጤና መሳሪያዎችን ከነሱ እንደምናስገባ ይታወቃል።
ኢትዮጵያ ከቻይና ባላት ግንኙነት ከምታገኛቸው የኢኮኖሚ ጥቅሞች መካከል ዶክተር አደም ዋና ዋና ናቸው ከሚሏቸው ውስጥ አንዳንዶቹን እንደሚከተለው ይገልጿቸዋል።
ቤልት ኤንድ ሮድ ኢኒሼቲቭ የሚባል አለ። ቻይና ያነሳሳችውና አሁን ብዙ ሀገሮችን ከሰባ በላይ የሆኑ ሀገሮችን ያቀፈ የተለያዩ የኢኮኖሚ ጥቅሞች የሚያመጣ ቤልት ኤንድ ሮድ ኢኒሼቲቭ ይባላል። ቻይና ጅቡቲ እንግዲህ ቤልት ኤንድ ሮድ ኢኒሼቲቭ ሜምበር ነች። ኢትዮጵያም ከጅቡቲ ተነስቶ እስከ አዲስ አበባ የሚደርስ የባቡር መንገድ ስላለ ከቤልት ኤንድ ሮድ ኢኒሼቲቭ ተጠቃሚ ነች ማለት ነው። የተለያዩ ንግዶችን በማሳለጥ የንግድ ላይ የሚወጡ ትራንዛክሽን ወይም ደግሞ በሂደት ላይ የሚወጡ ኮስቶችን በመቀነስ የዚህ አባል መሆኗ አንድ ቤኔፊት ነው። ሌላው እንግዲህ ቻይና ለኢትዮጵያ እንዲሁም ለአፍሪካ እያደረገችው ያለው ይሄ በመሰረተ ልማት ግንባታ ላይ እያደረገችው ያለችው አስተዋጽኦ ነው። መንገዶች፣ አየር ማረፊያዎች ሊሆን ይችላሉ፣ ግድቦች፣ ቤቶች፣ ብዙ ግንባታዎች ላይ ተሳትፋ ነው ያለችው እና እንዲያውም በአብዛኛው ከቻይና የወሰድነው ብድር በመሰረተ ልማት ወይም ደግሞ ኢንፍራስትራክቸር ግንባታ ላይ ነው የዋለው ማለት ይቻላል። ለምሳሌ አዲስ አበባ ላይ ያለውን የኢንተርሲቲ ወይም ደግሞ ከተማ ውስጥ የባቡር መንገድ መጥቀስ ይቻላል። እንደ ተከዜ ያሉ የግድብ ማመንጫዎችን ሌሎችም አብዛኛዎቹ መንገዶች በቻይና ነው የተሰሩት ማለት ይቻላል። እንግዲህ መሰረተ ልማት ምን ያክል ለአንድ ሀገር እድገት አስተዋጽኦ እንደሚያበረክት ያው ለሁላችንም እንረዳለን። ስለዚህ ይሄ ሌላኛው ከቻይና እያገኘ ነው ደግሞ እየተጠቀም ነው ያለነው ትልቅ ነገር ነው ማለት ነው። ሌላኛውን የመሰረተ ልማት ግንባታ በብድርም ነው እያቀረበች ያለችው ማለት ነው። ሌላው ጥቅሙ አንዳንድ ኮንሴሽናል ሎን የሚባል አለ። ከሰጠችን ብድር ላይ የተወሰነውን እንደ እርዳታ የሚቆጠርበት ማለት ነው። እንግዲህ መሰረተ ልማቱንም ይገነቡልናል፣ ነገር የተወሰነ ደግሞ አቅማችን ስለማይፈቅድ ኢንፍራስትራክቸራል ሎን ወይም ደግሞ የመሰረተ ግንባታ ብድርም ስለሚያቀርቡልን ይሄ ነው።
ይሁን እንጂ ኢትዮጵያ ከቻይና ጋር ያላት ግንኙነት ጠቃሚ ወይስ ጎጂ ጎኖቹ ይበዛሉ የሚለው በአገር ውስጥ ደረጃ የተለያዩ ጥናቶች እየተካሄዱ መሆኑን ዶክተር አደም ገልጸው መታየት ያለባቸው ነገሮች መኖራቸውንም ይጠቁማሉ። በአፍሪካና ቻይና ግንኙነት ላይ ሁለት መጽሐፎችን ማሳተማቸውን፣ የተለያዩ በርካታ ጥናታዊ ጽሑፎችን ማቅረባቸውን የገለጹት የምጣኔ ሀብቱ ባለሙያ ፕሮፌሰር አለማየሁ ገዳ አፍሪካም ሆነች ኢትዮጵያ ከቻይና ጋር ያላቸው ግንኙነት ጥንቃቄ የሚሻው መሆኑን ይመክራሉ። ከቻይና ጋር በተመሰረተው ግንኙነት ሊፈጠሩ የሚችሉ ጉዳቶችና ከወዲሁ መደረግ የሚገባቸውን መፍትሄዎችን በማመላከት ተከታዩን ይናገራሉ።
ጉዳቱ ምንድን ነው? ወደ ጉዳቱ ስንሄድ በእኔ እምነት ኢትዮጵያን ብቻ ሳይሆን ኢትዮጵያም ሆኗል አፍሪካውም ሆኗል ከነዚህ ከቻይና ከሚመጣ ኢንቨስትመንት ለመጠቀም ሶስት ነገሮች ያስፈልጉናል ብዬ ነው እንደምጠው። አንደኛው ካፓሲቲ ቱ ኔጎሽት ነገር ለመደራደር አቅም፣ የእውቀት አቅም መደራደር ላይ ያስፈልገናል። ሁለተኛ የሚያስፈልገን ሌላ ካፓሲቲ ፎር ቴክኖሎጂካል ኤንድ ማኔጀሪያል ስኪል ትራንስፈር። እነዚህ ሰዎች ሲሄዱ የቴክኖሎጂ ሽግግር አድርገዋል ወይ? ብዙ ጊዜ ደግሞ የሚረሳው በጣም ኢምፖርታንት ሶስተኛው ፖይንት ማኔጀሪያል ሽግግር አለ ወይ? ከቴክኖሎጂ ያላነሰው ደግሞ የማኔጅመንት ክህሎት ተላልፏል ወይ? እነዚህ ነገሮች ላይ መስራት ይፈልጋል። እነዚህ ሶስቱ ነገሮች ላይ ካልሰራን ጥቅም አናገኝም። ሶ በእኔ እምነት እኔ በሰራቸው ጥናቶች አይ ቲንክ እነዚህ ሶስት ነገሮች ላይ ፌል ያደርገን ይመስለኛል። ለምን ፌል ለምን ብትለኝ፣ ለምሳሌ ቴሌኮም ብሄድ እነሱ ብሄዱ እኛ ራን ማድረግ እንችለዋለን አይዳው ተጠራጠራል። ኢንፍራስትራክቸር ላይ ካፓሲቲ ቢልድ አድርገናል ወይ በዚህ ድርድር ላይ? ሁለተኛ ማኔጀር የማኔጅመንት ክህሎት ውስጥ አስተላልፈናል ወይ ለስምል ጠራጠራል።
ፕሮፌሰር አለማየሁ ቻይናዎቹ ወደ ኢትዮጵያ ለሚያስገቡት ነገር ሁሉ ከእቃ አቅም እንኳ ሳይቀር ባለሙያዎች አሏቸው ይላሉ። ከቻይና ጋር በየዘርፉ ግንኙነት ሲመሰረት የተጓደሉ ድርድሮች የሚያስከፍሉትን ዋጋም እንደሚከተለው ያብራራሉ።
እያንዳንዱ እቃ ሲያመጡ እነሱ ኤክስፐርት አላቸው። ለምሳሌ ለሰርቨር ኤክስፐርት አላቸው፣ ለአንቴና ኤክስፐርት አላቸው፣ ለተለያዩ የቴሌኮም ፓርቶች ኤክስፐርት አላቸው። ስለዚህ እኛ ጋስ በዚህ በኩል የምንደራደር ኤክስፐርት አለን ወይ ስትል ያኔ ኤክስፐርት የሚባል የለም። ስለዚህ በዚህ ድርድር ላይ 30-40 ሚሊዮን ዶላር በቀላሉ ታጣለህ ማለት ነው።
ከቻይና ጋር የሚደረጉ የተናጥል ግንኙነቶች አፍሪካንም ሆነ ኢትዮጵያን ይጎዳል የሚሉት ፕሮፌሰር አለማየሁ አደጋውን እንደሚከተለው አብራርተዋል።
ስለዚህ ምንድን ነው አት ዘ ኤንድ ኦፍ ዘ ዴይ ምን ይሆናል? ከአፍሪካ ጋር እኩትም የቻይና አፍሪካ ጥናት የተረዳሁት ምንድን ነው እነዚህ አሁን ባልኩ ሶስት ነገሮች ላይ ካላረግን የራሳችን ካልሰራ አፍሪካ ላለፉት 100 ዓመት ከምዕራቡ ጋር የነበራት ግንኙነት ከቻይናም ጋር ይደገማል። ብዙ ለውጥ የለው። ምስራቅም ሆነ ምዕራብ ሁሉም ከብሔራዊ ጥቅሙ ተነስቶ ነው የሚመጣው። ስለዚህ እኛ ስማርት ካልሆንንና ስማርት ኢን ኔጎሽሽን፣ ስማርት ኢን ቴክኖሎጂካል ትራንስፈር፣ ስማርት ኢን ማኔጀሪያል ትራንስፈር ካልሆንን ከቻልን ደግሞ አራተኛም አለ ከቻልን ደግሞ ይሄንን ነገር ኮሌክቲቭሊ ብናረገው በመከለክት ሊብሰን ወይ በሪጅን በዚህ ለምሳሌ በኢጋድ በኮሜሳ በኢስት አፍሪካ ወይም በኤዩ ካላረግ ነው አሁን ፍክክሩ እስቲ ከቱንና ትበርሳችን ሀገሮችን አገር ይከቱንና ሁላችንም ወደ መስቀጥ እንሄዳለን። ፈረንጆቹ ይሄንን the race to the bottom ይሉታል።
አድማጮች፣ በቻይናና በኢትዮጵያ መካከል ያለው የመጣኔ ሀብት ግንኙነት አስመልክቶ ያደረግነው ውይይት በዚህ አላበቃም። ቀሪዎቹን በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
እኔም ደረጀንና የምጣኔ ሀብት ትንታኔ ያቀረቡትን ባለሙያዎች አመሰግናለሁ። አድማጮች፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት በሚያቀርበው ዝግጅት ለዛሬ ማክሰኞ ምሽት ያሰናዳውን እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ፣ የቴክኒክ አቀናባሪው ኤልያስ አስማረና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ምሽት ታዲያ ሶስት ሰዓት ላይ እንመለሳለን። ጠብቁን። አሁን በእኔ በኩል ሰላም፣ ደህና እደሩ። Thank you.